የአሜሪካ ድምፅ ራዲዮ ጣቢያ ነው።
የፌዴራል ጠቅላይ ፍርድ ቤት ሕግ የሕዝብ ግንኙነትና ኮሚኒኬሽን ቃል አቀባይ አቶ ዝናቡ ቶሮ ናቸው።
በሙስና የሚጠረጠር አካል ካለ የትኛውም ተቋም የትኛው አካባቢውን በፌዴራል መዋቅሩ በሚያስተዳድራቸው ፕሮጀክቶቹም ውስጥ ይሁን ተቋማትም ጭምር ይህ ስራ ይሰራል። እሱን ስራ ለመስራት በጥናት ለይተን እንግባ ነው መነሻው።
ሙሉ ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በሜቴክ ላይ የተካሄደው የሙስና ምርመራ በሌሎችም ተቋማት ላይ እንደሚቀጥል የፌዴራሉ ጠቅላይ አቃቤ ሕግ ካስታወቀበት የተወሰደ ነው። ቁጥራቸው 300 የሚደርሱ የአዲስ አበባ ወጣቶች በነገው ዕለት በባህር ዳር ይገባሉ። አዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ታከለ ኡማ ደግሞ የፊታችን እሁድ ወደ ባህር ዳር ከተማ የሚገቡ ሲሆን ከባህር ዳር ከተማ አመራሮች ጋርም እንደሚወያዩ ተገልጧል። እነኚህም በመጽሔቱ ከሚቀርቡት ውስጥ ናቸው።
ከዜናዎቹ ዋና ዋናዎች እናሰማለን። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ተረኛ ወንጀል ችሎት በሶማሌ ክልል የቀድሞ ፕሬዚደንትና በሌሎች ተከሳሾች ላይ ፖሊስ የጠየቀውን ተጨማሪ የምርመራ ዛሬ ፈቀደ። ፓኪስታን ውስጥ የታጠቁ አማጽያን ባካሄዷቸው የተለያዩ ጥቃቶች ቢያንስ 34 ሰዎች ተገድለው በርካታ ሌሎች ቆስለዋል።
አርብ ህዳር 14 2011 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። አሁን ግን የምሽቱን ዜና እናሰማለን። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ተረኛ ወንጀል ችሎት በሶማሌ ክልል የቀድሞ ፕሬዚደንትና በሌሎች ተከሳሾች ላይ ፖሊስ የጠየቀውን ተጨማሪ ምርመራ ጊዜ ፈቀደ። በሶማሌና በኦሮሚያ ክልሎች አዋሳኝ ስፍራ የተገኙ የጅምላ መቃብር ከዓመታት በላይ ጀምሮ ስራ ላይ የዋለ እንደሆነም ፖሊስ አስታወቀ። መለስካቸው አምሃ ዝርዝር አለው።
ፖሊስ የሶማሌ ክልል የቀድሞ ፕሬዚዳንት አቶ አብዲ መሐመድን፣ የክልሉን ፖሊስ ኮሚሽነር ፈሪሃን ጣሂር፣ የሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድ እንዲሁም የዲያስፖራ ጉዳዩን ኃላፊ አቶ አብዱራዛቅ አሚንን በተመለከተ የጀመረው ምርመራ አሁንም ከፍጻሜ እንዳልደረሰ አስታውቆ ተጨማሪ ምርመራ ጊዜ እንዲፈቀድለት ለፍርድ ቤቱ አመልክተዋል። እንደ ፖሊስ አገላለጽ ከሆነ በኦሮሚያና በሶማሌ ክልል መካከል በሚገኝ ስፍራ የሁለት መቶ ሰዎች አስከሬን መገኘቱን ባደረገው ምርመራ አረጋግጧል። ይህ የጅምላ መቃብር ግን ሥራ የጀመረው ወይም ተጠርጣሪዎቹ ለዚህ ተግባር ማዋል የጀመሩት ከ2003 ዓ.ም አንስቶ እንደሆነም ፖሊስ አስረድተዋል። ፖሊስ ሌሎችም አከናውኛቸዋለሁ ያላቸውን የምርመራ ሥራዎች ከዘረዘረ በኋላ አያሌ ያልተጠናቀቁ ሥራዎች ከፊቱ እንዳሉም ተናግረዋል። ከምርመራ ሥራው ውስብስብነት፣ ወንጀሉ ከተፈጸመበት ስፍራ ስፋትና አስቸጋሪነት አኳያ ፍርድ ቤቱ የ14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው አመልክተዋል። የተጠርጣሪ ጠበቆች በበኩላቸው የፖሊስ ጥያቄ የተደጋገመና ሠራው የሚለውም ተመሳሳይ ስለሆነ ፍርድ ቤቱ ጥያቄውን ውድቅ እንዲያደርገው ጠይቀዋል። ፍርድ ቤቱ የሁለቱንም ወገን ክርክር ከመረመረ በኋላ ለፖሊስ የጠየቀውን የ14 ቀን ጊዜ ሰጥቷል። ለህዳር 27 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ፓኪስታን ውስጥ የታጠቁ አማጽያን ባካሄዷቸው በርካታ ጥቃቶች ቢያንስ እስካሁን እንደታወቀው 34 ሰዎች ተገድለው ሌሎች በርካቶችም ቆስለዋል። ካራቺ በተባለችው ደቡባዊት ከተማ ያሉ ባለስልጣናት በገለጹ መሰረት የፈንጂ ስደርያ የታጠቁ 3 አጥፍቶ ጠፊዎች ናቸው የቻይናን ቆንስላ ባጠቁበት ወቅት እስካሁን እንደተደረሰበት 4 ሰዎች መገደላቸው የተገለጸው። ሬንጀርስ የተባሉት እግረኛ ወታደሮች ቃል አቀባይ ለጋዜጠኞች በሰጡት መግለጫ ከአጥቂዎቹ አንዱ በቆንስላው የቪዛ ክፍል በር ላይ ራሱን አፈንድቷል። ዓላማው ተባባሪዎቹ ወደ ቆንስላው እንዲገቡ ለማመቻቸት ነበርም ተብሏል። አጥቂዎቹ ወደ ቻይና ቆንስላ ገብተዋል የሚለውን ወሬ ቃል አቀባዩ አስተባብለዋል። ሁለቱ ሌሎች አጥፍቶ ጠፊዎች ቆንስላውን ይጠብቁ በነበሩ ፓኪስታን ወታደሮች ተገድለዋል ብለዋል። ከጥቂት ሰዓታት በኋላ በሰሜን ምስራቅ ኦራካዚ አድማጮች ይቅርታ፣ ይህን አረፍተ ነገር ደግመዋለሁ። ከጥቂት ሰዓታት በኋላ በሰሜን ምስራቅ ኦራካዛይ ክልል በፈነዳ ከባድ ቦምብ እስካሁን በተደረሰበት 30 ሰዎች ተገድለዋል፣ ከ40 በላይ ደግሞ ቆስለዋል።
በአፍጋኒስታን ኮስት ክፍለ ሀገር ደግሞ አንድ አጥፍቶ ጠፊ በወታደራዊ ሰፈር በሚገኝ መስጊድ ውስጥ ባደረሰው ፍንዳታ ቢያንስ 26 ሰዎች ተገድለው 50 መቁሰላቸውን የሀገሪቱ ወታደራዊ ኃይል ገልጿል። የአፍጋኒስታን ብሔራዊ ወታደራዊ ኃይል ቃል አቀባይ ካፕቴን አብዱላ ፍንዳታው የደረሰው የአርብ ጸሎት ላይ በመሆኑ ብዙ ሰዎች ነበሩ ብለዋል። ቶሎ የተባለው የአፍጋኒስታን የዜና ቴሌቪዥን በዘገበው መሰረት የተገደሉት ሁሉም ማንዶዘይ ወረዳ ላይ ያሉት የብሔራዊ ወታደራዊ ኃይል አባላት ናቸው።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትላንት ተከብሮ ያለውን የምስጋና ቀን በዓል በአገሪቱ የፍርድ ስርዓት ነጻ አመለካከት ላይ የከፈቱትን ክርክር በማደስ ጀምረውታል። በውጭ አገር ካሉ የአሜሪካውያን ወታደሮች ጋር ባደረጉት የቴሌኮንፈረንስ ካሊፎርኒያ ያለ የፌዴራል ይግባኝ ፍርድ ቤት ትልቅ እሾህ ሆኖብናል ብለዋል። ፕሬዚዳንቱ ከዩናይት ስቴትስ ጠቅላይ ፍርድ ቤት ዳኛ ጃን ሮበርትስ ጋር የፌዴራሉ ዳኛ ነጻነትን አስመልክቶ ቃላት ተለዋውጠዋል። ትራምፕ አስተዳደራቸውን የሚቃወም ብይን የሰጡት ዳኛ በመንቀፋቸውም ሮበርትስ ትራምፕን ገስጸዋል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የአውሮፓ ህብረት ተደራዳሪዎች ስለ ብሪታንያ ከአባልነት መውጣት ጉዳይ ከብሪታንያ ጋር የተደረገውን ስምምነት ለማጠናቀቅ ዛሬ የተሰበሰቡ ሲሆን በመጨረሻ ሰዓት ስፓኝ የጂብራልታር መጻኢ ዕድልን አስመልክቶ ዋስትና እንዲሰጣ ጠየቀች። ብሪታንያ ከአውሮፓ ህብረት ጋር ያደረገችው ስምምነት በመጪው እሁድ በሚካሄደው የአውሮፓ ኮሚሽን ስብሰባ ላይ ድምፅ ይሰጥበታል። ስፓኝ በስምምነቱ ሀሳብ ላይ ለውጥ እንዲደረግ ጠይቃለች። አዲሱ የአውሮፓ ህብረትና የብሪታንያ ግንኙነት ስለ ጂብራልታር መጻኢ ዕድል የሚያብራራ ሀረግ በሚኖረው መልክ እንዲለወጥ ስፓኝ ጠይቃለች። ጅብራልታር ከብሪታንያ ጋር የሆነችው እንደ አውሮፓ አቆጣጠር በ1713 ዓ.ም ሲሆን ስፓኝ አሁንም የኔ ናት ትላለች። ስለሆነም የጅብራልታር ጉዳይ መወሰን ያለበት ማድሪድ እና ለንደን በሚያደርጉት ቀጥተኛ ንግግር ነው ብላለች። የስፓኝ ጠቅላይ ሚኒስትር ፔድሮ ሳንቼዝ ብሪታንያና ስፓኝ በጉዳዩ ላይ እጅግ የተራራቀ አመለካከት ስላላቸው ለውጥ ካልተደረገ በስተቀር የብሪታንያን የመውጣት ሂደት ባለን የድምፅ መብት እንሽረዋለን ሲሉ በትዊተር አስጠንቅቀዋል።
በመጨረሻም በሰሜን ካሊፎርኒያ ከሁለት ሳምንታት በፊት የጀመረው የ84 ሰዎችን ሕይወት ያጠፋው የሰደድ እሳት ከሞላ ጎደል እየከሰመ መሆኑን ባለስልጣናት ገለጡ። በማሌቡ ደቡባዊ ካሊፎርኒያ የተነሳ ሌላ ትልቅ የእሳት ቃጠሎ ደግሞ ሌሎች 3 ሰዎች መሞታቸው ተገለጠ። በክፍለ ሀገሪቱ ታሪክ እጅግ የከፋ በተባለው የሰደድ እሳት ሳቢያ የገቡበት አልታወቀም የተባሉ ሰዎች ቁጥርም 536 በላይ ሆኗል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ እናሰማለን።
ወዴት ነው የምንሄደው የሚለው ነገር የሩቁን ሂደት ለመግለጽ በጣም ያስቸግራል። የቅርቡ ግን ለእኔ ግልጽ ነው። የቅርቡ ያው ወደ ምርጫ እየሄድን ነው። በዚህ ምርጫ ውስጥ ነው ተወዳዳሪ ፓርቲዎች ፕሮግራማቸው ማቅረብ ያለባቸው። እኔ ኢትዮጵያ ሕዝብ በውሳኔ የትኛው ጋር እንደሚሄድ ይገልጻል።
ፕሮፌሰር መሳይ ሀገሪቱ ያለችበት ሁኔታ በጣም ውስብስብና ምስቅልቅል ያለ መሆኑ ያሉት በጣም ትክክል ነው። እስማማበታለሁኝ። እኔ ከፕሮፌሰር ምለየው ቀጥሎ ያለው ምንድን ነው? ለምሳሌ እሳቸው ወደ ምርጫ እየሄድን ነው ብለዋል። ለእኔ አሁን እሳቸው ራሳቸው በጠቀሱት ሁኔታ ውስጥ ምን አይነት ምርጫ ሊካሄድ እንደሚችል ባስበው ሊገባኝ አልቻለም በእውነት።
ፕሮፌሰር መሳይ በኔ ለፉን በሰጡት ምላሽ ላይ ይሄ ነገር የሽግግር ሂደት አይደለም ወይ? እንደዚህ አይነት ችግሮች በየቦታው እንደሚነሱ፣ የተለያዩ ተቃውሞዎች፣ ግጭቶች እንደሚፈጠሩ የሚታወቅ የሚተነበይ ነገር አይደለም ወይ? ይሄ ነገር ከሰውጥ ኃይሉ በኃላፊነት መጠየቅ እንዴት ይቻላል ብለዋል። ይህን ቢያንስ በከፊል እስማማበታለሁ፣ ትክክል ነው። በአንድ በኩል ግን የጠቅላይ ሚኒስትር አብይ አስተዳደር ተጠያቂ የሆነበት ብዬ የማስበው ነገር አለ።
በየተራ የሰማችኋቸው ፕሮፌሰር መሳይ ከበደ፣ መስፍን ነጋሽና ሄኖክ የማን ናቸው። ሰሞንኛውን አበይት የፖለቲካ ጉዳዮች ምንነትና አንድምታ ለመዳሰስ በተሰናዳ ሞቅ ያለ ውይይት በሁለተኛው አጋማሽ ይመለሳሉ። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
በሜቴክ ላይ የተካሄደው የሙስና ምርመራ በሌሎችም ተቋማት ላይ እንደሚቀጥል የፌዴራል ጠቅላይ አቃቢ ሕግ አስታወቀ። ከሜቴክና ከብሔራዊ መረጃና ደህንነት አገልግሎቶች የቀድሞ አመራሮች አንጻር እስከ አሁን የተወሰዱ እርምጃዎች ሕግን መሰረት ያደረጉ መሆናቸውን የጠቆመው ጠቅላይ አቃቢ ሕግ ከዚህ ውጭ የሚሰነዘሩ አስተያየቶች ተቀባይነት የላቸውም ብለዋል። በአለፈው ሐምሌ የወጣው ምህረት አዋጅ የሚመለከታቸውና ሰርተፊኬት የወሰዱ ኢትዮጵያውያን በቀረው ጊዜ ተጠቅመው እንዲወስዱም የፌዴራል ጠቅላይ አቃቤ ሕግ ቃል አቀባይ ዝናቡ ትኑ ዛሬ በሰጡት መግለጫ ጥሪ አቅርበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የፌዴራል ጠቅላይ አቃቤ ሕግ ዛሬ የሰጠው መግለጫ የተቋሙን ባለ አንድ ገጽ የመቶ ቀናት እቅድ ያብራራበት ነው። ማብራሪያውን የሰጡት በፌዴራል ጠቅላይ አቃቤ ሕግ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ዝናቡ ተኑ ከጋዜጠኞች ለቀረቡ ጥያቄዎችም ምላሽ ሰጥተዋል። የቀድሞውን ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘውን ጨምሮ የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ከፍተኛ አመራሮችና የስራ ኃላፊዎች ከሙስና ጋር በተያያዘ በቁጥጥር ስር የዋሉት በቅርቡ ነው። አቶ ዝናቡ ለጋዜጠኞች ጥያቄዎች ምላሽ ሲሰጡ እንዳሉት በሜቴክ የተጀመረው ምርመራ በሌሎችም ትላልቅ ተቋማት ላይ ይቀጥላል።
የምርመራ ስራዎቻችን ጀምረናል ነው። ቅድም በትላልቅ የሜጋ ፕሮጀክቶች፣ ትላልቅ የመንግስት ልማት ታሮች ላይ የሚፈጠሩ የሙስናና ምዝበራ የሌብነት ስራዎች ላይ ምርመራ የጀመርንባቸው ሁኔታዎች አሉ። የመጀመሪያው ሜቴክ አካባቢ የተፈጠረ ጉዳይ ነው። በነገራችን ላይ ሜቴክ ብቻ የሚል መነሻ የለንም። ሲጀመርም ሜቴክን ታሳቢ ተደርጎ የተጀመረ ምርመራ የለም። ሌብነት የትኛውን ቦታ ካለ ምርመራ ይደረጋል። ሁሉም ሰው በግለሰብም በቡድንም እንደ ሀገርም ማንም ሰው በግልጽ ሊያውቀው የሚገባ ሜቴክ ተብሎ የተነሳ የምርመራ ስራ የለንም። ወንጀል፣ ሙስና፣ የህዝብ ሀብት ንብረት፣ የዜጎች ሀብት ንብረት በምዝበራ የሚጠረጠር በሙስና የሚጠረጠር አካል ካለ የትኛውም ተቋሚ በየትኛው አካባቢውን በፌደራል መዋቅሩ በሚያስተዳድራቸው ፕሮጀክቶቹም ውስጥ ይሁን ተቋማትም ጭምር ይሄ ስራ ይሰራል። እሱን ስራ ለመስራት በጥናት ለይተን እንግባ ነው መነሻው። በጥናት ለይተን እንግባ። ከዚህ በፊት በጥናት ለይተን ስለማንገባ ትልቅ ለውጥ እያመጣን አይደለንም። የሆነ ቡድን በሆነ መረጃ ይታሰራል ወይንም እንዲጠየቅ ይደረጋል። ነገር ግን በተደራጀ መልኩ በተጠና ሁኔታ የፈጸምናቸው ተግባራዊ ስላልሆኑ እዚህ ግባ የሚባል ለውጥ እያመጣን አይደለንም። ሰው በእኛ እምነት የሜቴክ ብቻ አይደለም፣ ሌሎቹን እንገባለን። አሁን ግን እነዚህ ፕሮጀክቶች ልንጀምር ነው የሚል ይፋዊ መግለጫ የምንሰጥበት ጊዜ ላይ አይደለም። እሱ ላይ አይደለንም። እንትና ጋር ልንጀምር ነው የምንል ከሆነ ከህግ አግባብም ተገቢም አይደለም።
ከሙስና ጋር በተያያዘ የተጠረጠሩ የሜቴክ አመራሮች እንደዚሁም በሰብአዊ መብት ጥሰት የተጠረጠሩ የብሔራዊ መረጃና ደህንነት አገልግሎት ኃላፊዎች መታሰር ከአንዳንድ ወገኖች ያስከተለው አስተያየት በመግለጫው በጥያቄ መልክ ተነስቷል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለምሳሌ እየተወሰደ ያለው እርምጃ ከህግ የበላይነት ውጪ መሆኑን ህዳር 10 2011 በሰጡት መግለጫ ተናግረዋል። ፖለቲካዊ መልክ እየያዘ መምጣቱንም ጠቁመዋል። ስለዚህ የተጠየቁት የጠቅላይ አቃቢ ህግ የኮሚኒኬሽን ዳይሬክተር ተከታዩን የመለሱት
አሁን እየተወሰዱ ያሉት ስፔሻሊ የሜቴክንና የመረጃ ብሔራዊ ደህንነት አካባቢ ላይ የተጀመረው ስራ የትኛውም የፖለቲካ እንድምታ የለው። የትኛውም ብሔር ግለሰብ ታርጌት አይደለም። የትኛውም ክልል ጎሳ ወዘተመሳሰሉ ታርጌት አይደለም። ስለዚህ እኛ ሰራነው ወንጀልና ወንጀል ነክ ሆኖ በወንጀል ድርጊት የሚጠረጠሩ አካላት በሙሉ በህግ መጠየቅ መቻላላችሁ። ስለዚህ አይ አንጠይቅም ከተባለ አይሰራም። የሀገር በህግ መተዳደር አለበት። ሰው እየዘረፈ መኖር አለበትም። ዜጋ እኮ በነፃነት መንቀሳቀስ አለበት። ዜጋ ሰብአዊ መብቱ እየተረገጠ እንዴት አድርገን ቁጭ እንላለን? ስለዚህ እየተሰራ ያለው የትኛውም የፖለቲካ እንድምታ የለውም የሚል በደንብ ሁሉም ሰው ሊገነዘበው ይገባል። ዝም ዛም የምነሳ ጉዳይ አይደለም። የትግራይ ብሔራዊ ክልላዊ መንግስት ክቡር ፕሬዚዳንት የተናገሩት ነገር እሳቸው እንደተናገሩት ሆኖ በእሳቸው ጉዳይ እሳቸው ሀሳብ ስለሆነ ማለት ነው በእሱ ላይ ምንም አይነት አስተያየት መስጠት አልችልም። ነገር ግን እኛ እያደረግነው ያለነው ጉዳዮች ህግን እና ህግን ብቻ መሰረት አደረገ የትኛውም የፖለቲካ ውግንና ነጻ የሆነ ነው። አብዛኛዎቹ እኮ ከስርዓት ከተባለ አሁን ያለው የፖለቲካ ፓርቲ አባላት ናቸው። ታዲያ ውግንና ከሆነ እኮ እነሱን ነው እነሱን መተው ነበረብን። ወንጀል ግን ያን አይደለም ሊያደርገ የሚችለው። ወንጀል ያን ሊያደርገ የሚችለው አይደለም። ከሁሉም አካል በዚህኛው የተሳተፉ የተጠረጠሩ አካላት ተጠያቂ እንደሆኑ ተደርጎ የተወሰደ ነው። ባለፈው ክቡር ጠቅላይ አቃቤ ሕጋችንም በዝርዝር ሲገልጽ እሱን ታሳቢ አድርጎ የገለጻቸው ጉዳዮች እንዳሉ ሁሉም ሰው ቢያቆጥሩ ነው የምን ነገር ነው አለን።
በዚሁ ጋዜጣዊ መግለጫ ከተነሱት ጉዳዮች አንዱ ባለፈው ሐምሌ የወጣው የምህረት አዋጅ ነው። የምህረት አዋጅ 1996 በሐምሌ 2010 መውጣቱን ያስታወሱት አቶ ዝናቡ አዋጁ ለሚመለከታቸው ሰዎች መልእክት አስተላልፈዋል። እስካሁን የምህረት አዋጁን መሰረት ያደረገ የነጻ ሰርቲፊኬት የወሰዱ ሰዎች 584 ብቻ መሆናቸውን ጠቅሰዋል። አዋጁ የስድስት ወራት የጊዜ ገደብ ያለው በመሆኑ ዜጎች የቀረውን ጥቂት ጊዜ እንዲጠቀሙ ነው ያሳሰቡት። በተለይም በውጭ ሀገራት የሚኖሩ ኢትዮጵያውያን በቀረው ጥቂት ጊዜ ሰርቲፊኬት እንዲወስዱ ሁኔታዎች መመቻቸታቸውን አብራርተዋል።
አንደኛ የምህረት አዋጁን በዛኛው ወንጀል ውስጥ ነኝ ብሎ በአንድ በኩል ክስ ተመስርቶበት ሀገር ጥሎ ወጣ፣ በሌላ በኩል ደግሞ ምርመራም ሁሉ ተደራጅቶበት ማረሚያ ቤት የነበሩት ኦልሬዲ ወጥቷል። ማረሚያ ቤት አንድም ሰው የለም። ምህረት አዋጁ የሚጠይቃቸው ጉዳዮች ሀገር ውስጥ ያሉት ክልል ፌዴራልም አካባቢ የሚገኙ አብዛኛው ውጭ ያሉ ሀገር ውስጥ መግባት ያቃታቸው ኦንላይን እንዲያገኙት አድርገናል። ሬጅስተር ለማድረግ ምንም ነገር አይጠይቅም። በቃ ኦንላይን ብቻ ገብቶ የእኛን ያዘጋጀነው አንድ ፕላትፎርም ኦንላይን አለ። እሱ ላይ efag.gov.it የሚለውን ውስጥ ይገባና መመዝገብ ይችላል። ሲመዘገብ በአካል መምጣት አይጠበቅበትም። አፕሩቭ የሚሰጠው ቁጥር ይኖራል። አፕሩቭ ተደርጎ ኦልሬዲ በትክክል ቅጹ በሚያስቀምጠው ሁኔታ ተመዝግቦ የተገኘ እንደሆነ እየተረጋገጠ ሰርተፍኬት ይዘጋጅለታል። ሰርተፍኬቱ እሱ በአካል መጥቶ መቀበልም አይጠበቅበትም። ማንኛውም ግለሰብ ወክሎ መላክ ይጠበቅበታል። ስለዚህ ምጉላላበት ምንም አይነት መነሻ ምክንያት እንዳይኖር ተደርጎ ወይራስ በፋክስ ማድረግ ይችላል፣ በኢሜይል መረጃ መስጠት ይችላል፣ በኦንላይን ምዝገባ መረጃ መስጠት ይችላል፣ በአካል መጥቶ መረጃ መስጠት ይችላል። አዋጁም ላይ የተቀመጠው እነዚህን በሙሉ ፕራክቲካሊ እየሰራን የሀገር ውስማ ብዙም የሚቸግርን አይደለም። በአካል ይመጣል፣ እዛ መዘገባል። ዘን በእኛ በኩል ትክክል ነው። አንዳንድ ጊዜ ምንድን ነው የተፈጠረ ያለው ግለሰቡ በዛ ወንጀል ስለመጠርጠሩም እርግጠኛ አይደለም። አሁን እየገጠመን ያለው በቅርቡ እስከ ከትላንት ወዲያ በፊት አንድ አሰስ ያደረግነው እንትን አንዳንዶቹ ኦንላይን ይሞላሉ፣ ግን በሆነ አጋጣሚ ከሀገር ይወጣል። ነገር ግን በእነዚህ እሱ ምህረት አዋጁ በሚጠቅሶ የወንጀል አይነቶች ስለመጠርጠረውም እርግጠኛ አይደለም። ሰው እሱን ብቻ ነው የምናጣራ፣ ሌላ ምንም የምናጣራ ነገር የለም።
የፌዴራል ጠቅላይ አቃቢ ሕግ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ዝናቡ ተኑ በዛሬው መግለጫ ከጋዜጠኞች ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ሶስተኛው የመጽሔት ርዕስ ስንሻገር በቤንሻንጉል ጉሙዝ የያሶ ወረዳ ትላንት ማታ ተደራጅተው የሚንቀሳቀሱ ኃይሎች በርካታ ሰዎችን በጅምላ ገድለዋል ሲሉ ነዋሪዎች ተናገሩ። የቤንሻንጉል ጉሙዝ ክልል አስተዳደር በበኩሉ የክልሉን ጸጥታ የሚያደፈርሱት አፈንጋጭ የኦነግ ታጣቂዎች ናቸው ይላል። ኦነግ በፊናው በክልሉ ምንም እንቅስቃሴ እንደሌለው ገልጦ ማን የክልሉን ጸጥታ እየበጠበጠ እንዳለ እየታወቀ ኦነግ ላይ ማሳበብ ለምን አስፈለገ ሲል መልሷል። ሙክታር ጀማል ዝርዝሩን ይዟል።
በቤኒሻንጉል ጉሙዝ ያሶ ወረዳ የሚኖሩ ነዋሪዎች ትላንትና ሐሙስ ማታም በቡድን ወደ 37 የሚጠጉ ሰዎች መገደላቸውን ነው የሚናገሩት። ነዋሪዎቹ በጅምላ ተጠቁ ሰዎች ድምጽ በሌለው መሳሪያ ጥቃት እንደሚደርስባቸው ነው የሚናገሩት። ብዙዎቹ ሸሽተው ከያሶ ወረዳ የወጡ ሲሆን እዛ ያሉትም በስጋት የተጠመዱ መሆኑን የአሜሪካ ድምጽ ያናገራቸው ሰዎች ገልጸዋል።
ምን ሁኔታ እንደሆነ ታፍረን ያለን ምን ሁኔታችን ምን ኦሮሞች አሁን ሁሉስ ማልቀዋል? ኦሮሞ ቢሉት አሁን ሁሉ ባንድ ተከበረቡት አሁን ነው ሁሉስ ማልቀዋል።
ማን ነው የሚጨርሳቸው? ምንድን ነው የሆነው? እስቲ
ያው አንዳንድ ሰው እንግዲህ በጎጃምነት መጠና እንግዲህ መጣው ምለጉኝ እኛም ይዛንም
ምንድን ነው ምክንያቱ? ከመን የተነሳ ነው? ምንድን ነው እስቲ የሰሙት ይንገሩ።
ምን ምክንያት ዝም ብሎ ነው እንጂ ምክንያት ምን አላቸው? ምክንያት ምንም የላቸውም። አሁን አንድ ቤት 18 ሰው ሞተ፣ ኦሮሞ አንድ ተቀልጦ ሲቀመጡ አንድ ላይ ደግሞ 8 ሰው ሞተ ይባላል። እነሱ አንድ ላይ ደግሞ 27 ይላሉ። እኛ እንግዲህ በወሬና በእንትን ነው እንጂ ያው አያጋሪና በአምቡላንስ ነው ወደ ጫካ ይችላሉ። ወሬ ምንካ
ማን ነው እንደዛ የሚያደርገው? ምን አይነት ሰዎች ናቸው? ይሄንን በተመለከተ የሰሙት ነገር አለ ወይ ደግሞ ለማየት እድል አግኝ?
እንዴት ሆኖ እድል ያገባሉ? ሁሉም እኮ የስቴሽን መውጫ እንኳን አጥተን ነው እንትን ያለ። ያው አንዳንድ ሰው እንግዲህ እንደ ጎጃሜ ትንሽ አንዳንድ ይጓደኛላችሁ ለነሱ ያለ ነው እንጂ ምን እንዴት ያደርጋላቸው? ያው ጉምዞች ናቸው፣ ወጣትና የመንግስት ሰራተኛ ትላልቆች ናቸው። ይህን ሁላ ይሰሩ
ከምን የተነሳ ነው የሚመስሉት? ምንድን ነው የሚሉት ነገር?
እኛም እኮ ግራ ገብቶናል። በቃ እንዳውጠ ሁለት አውጠው በቃ እኛ ኦሮሞን አንፈልግም ነው። ኦሮሞን አንፈልግም ቀይ የተባለ እኛ አንፈልግም ነው።
አሁን እርስዎ ያሉበት ሁኔታ ምንድን ነው ያለው? ሌሎች አካባቢ ላይ ያሉ ሰዎችንስ?
አሁን እኛ ታፍነን አሁን ሽንት እንኳን ምንወጣበታችን እኛ እየተዘገር ነው። መውጫችንን ገና እግዚአብሔር ነው የሚያውቀን። እኛ ታፍነን አሁን ያው ስለትን አሁን የሞጦች እንዳንድ እኔ አማራ ነኝ። ጎጃም የራሱ ስንት በጫካ ነው ሞት ያለ አማራ ማለት ነው። ማን ዳር ይወጣል? ማን ደም እኛ በራብና በጣም ነው አሁን ዝም ብለሙትን ያለ። እኛም አሁን ከቦን በቃ አሁን እኮ ሽንት ቤት ምናምን ተቀምጬ ነው አሁን የሆነ ሚሴጅ ኮዲ ነው አሁን በዚህ
እየተካሄደብን ነው የሚሉትን ግድያና ፍጅት ያከናውናሉ የሚሉት የመንግስት ባለስልጣንና የጸጥታ አካላት ጭምር ነው ነው የሚሉት። ትላንትና ሐሙስ ምሽት ሰዎች በጅምላ ሲገደሉ ውስጡ ነበርኩኝ፣ እንደ ሞተ ሰው አድፍጬ ከዛ ሲሄዱ ነው አምልጬ ወደ ወለጋ የገባሁት ያሉኝ ሰው ግድያውን ሲያከናውኑ የነበሩት በአይንም ማቃቸው የጸጥታ አካላት ጭምር ናቸው ሲሉ በስም ይጠቅሳሉ። ገመቹ ባንጋ፣ በቀለ ዳኘው፣ አድማሱ ጂካራ፣ አስተዳደራቸው ደግሞ በቀለ ጨፌ፣ በአጠቃላይ የአስተዳደርና ጸጥታ ኃይል ሰዎችና ሰራተኞች ናቸው ዘምተው ሰዎቹን የገደሉት። ይህ ሰው በትላንትናው ዕለት በተጨማሪ ከቤተሰብ ውስጥ በገፍ የተገደሉ ሰዎችን ከነ ቤተሰቦቻቸውና ቁጥር እየጠቀሱም ይናገራሉ።
ኦላና ሉባ ማቲ ሙሉዳ፣
ኦላና ሉባ ሙሉ ቤተሰብ 3 ሰው ነው የሞተው። በዳሳ ሀብቴ ከነ ሙሉ ቤተሰቦቹ 5 ሰው ነው የተገደለው። ዱሬ ኪሎ የምትባል ሴትዮ ከነ ቤተሰቦቿ ሞታለች። አዱኛ ሂርፓ ከነ ቤተሰቡ 11 ሰው ነው የተገደለው። በሺ ሀቡሼ እናት ናት፣ ከነ 8 ቤተሰብ ተገላለች። ይህ ሁሉ በአንድ ቆርቆሮ ቤት ውስጥ ነው ታሽገው የተገደሉት። ሰሞኑን በቤኒሻንጉል ጉሙዝ ያሶ ወረዳ እየተከናወነ ያለው የግድያ ዘመቻን በተመለከተ ነፍሰ ገዳዮችን የመቅጠርና ሌሎች መሰል ድርጊቶች ሲንጸባረቁ ቆይተዋል የሚሉ ሌላኛው ጉዳዩን የታዘቡ ሰው ደግሞ ይናገራሉ። ወጣቶች በቅርብ ገንዘብ ሲታደልላቸው ነበር። እነዚህ ገንዘብ የወሰዱ ሰዎች ናቸው በየቤቱ ሰው እየገደሉ ያሉት። የወረዳዋን የጸጥታ ሁኔታና ነዋሪዎቹን ደህንነታቸውን ለማስከበር እየተሰራ ያለውን ጉዳይ በተመለከተ የያሶ ወረዳ ፖሊስ አዛዥ ኮማንደር ጅራታ ከበደን አናግሬያቸዋለሁ።
ያሶ ላይ ኦነገኛን በጣም በጥቅም ሌላ ነገር አካል የለለን መቶ ነው ህዝቡ የሚያቃውጠና ህዝቡ የሚረብሽ።
እነማን ናቸው እንደዛ የሚያደርጉት?
የመንግስት ኃላፊዎች ነው ህዝቡ መቶ ህዝቡ የሚጠብቁ።
ምንድን ነው ያደረጉት?
ህዝቡ ማልበል ምስ ዜጋ ተማሪዎች መንገድ ላይ እየመጡ መንገድ ዘግቶ በኛ እንዲት ሆኖ በእኛ ወረዳ በእኛ ቀበሌ
ይሄ አሁን የሚሉኝ የኦነግ ታጣቂዎች ሰው አስቸገሩ፣ ሰው ገደሉ ያሉኝ። እስቲ በሰሞን የሆነው መች ነው? ምን ላይ ነው? ማን የሞተው?
እንግዲህ ሆን ያለው ችግር እስካሁን ድረስ እንግዲህ በትላንት በስቲያ ሰው እንደገደሉ ነው ያየነው። እኔ አሁን ደግሞ በየወሰን ድንበሩ ላይ በቃ ታደገች የቀምጡ በቃ መውጫና መግቢያ እንግዲህ እያሳስሩ ነው። አሁን ቤድነት ማይደረስ ስለዚህ አሁን ዛሬና ዛሬ ሰላም አድሯል። ሰላም እንደምንዛለ
አሁን ግን የተለያዩ ማህበረሰቦች ለምሳሌ ትናንትናም የአሜሪካ ድምፅ ሬዲዮ ላይ ያቀረብናቸው ሰዎች ከአንድ ቤተሰብ 8 ሰው የተገደለበት አቶ ፈይሳ የሚባሉ ሰው ትላንት ማታም ወደ 30 የሚሆን ሰው የተለያየ እዛው ባሉበት እንደሞቱ ነው ማህበረሰቡ የሚገልጸው። እነሱ ደግሞ የሚያነሱት እዛው የጉሙዝ ነዋሪዎችና የታጠቁ የመንግስት የምናቃቸው የጸጥታ አካላት ናቸው ይላሉ። ይሄን በተመለከተ ምን ያውቃሉ?
አይ እኔ አላውቅም። ይሄ ያህል ከተማው ሲጠቅም ድብቅ ነው እንደምንድረስ እኔ የጸጥታ አካላለኝ ይሄን ነገር የሌላ ሴራ ፕሮፓጋንዳ ነው እንጂ እኛ እንደ መንግስት ያየነው ጉዳይ የለም።
ያ ሰው ለምሳሌ ጎዲሌ የሚባል ጎጥ ያውቃሉ አይደል?
ጎዲሌ ጎጥ
እዛ አካባቢ ላይ ለምሳሌ ትላንት ማታ በጅምላ ብዙ ሰው እንደተገደለና አንድ ሰው አምልጦ ከዛ እንደወጣ ነው። በጥይትም ድምጽ በሌለው መሳሪያም ጭምር ነው ሰው የተገደለው ነው የሚሉት።
ይሄን እኔ ምንም አረጋግጥልኝ እንደኔ አሁን ኮንትራክ ዳጋድሎም ቢሆንም ምንም ህዝቡ ነው የማረባ ማብራቱ ነው ወጣ እንጂ ምንም የሞተው ገድለው ኮንትራክ ነው ያየው ነገር አለ።
አሁን የጸጥታ ሁኔታን በተመለከተ ምንድን ነው ያለው? በአሁን በአጠቃላይ
በአጠቃላይ ባህሉን በአሁኑ ሰዓት ባለው ያሱ ዙሪያ ሰላም ነው። እንግዲህ አንዳንድ በወሳኙ አካባቢ ላይ አንዳንድ ግጭቶች፣ አንዳንድ ስጋቶች አሉ። በቃ በአጠቃላይ በዛ ላይ ከኦሮሚያ የሚወርዱ ስነት አደገች በቃ ስጋት የሚያሳድረው ማህበረሰብ
አይነት ስጋ ለምሳሌ ከዚህ ቀደም የቤኒሻንጉል ክልል ብሔራዊ መንግስት ከፌዴራል መንግስት ጋር በመሆን በክልሉ የታጠቁና መሽገው ስልጠና የሚወስዱ ችግር የሚፈጥሩ አሉ በሚል የተወሰኑ በቁጥጥር ስር የዋሉ ነበሩ። እንደዛ አይነት ስጋትና እንደዛ አይነት ምልክት አለ በእናንተ አካባቢ?
በእኛ አካባቢ የለም። እኛም የታጠቀ ሰው የለም። በእኛ አካባቢም ታጠቅም የለንም። ጀነራሉ በእኛ አካባቢ በእኛ ክልልም ሆነም በእኛ ዞንም እንደዚህ አይነት ታጣቂ የታጠቀ ሰው የለም። የተያዘም የለም። አካባቢው ሰላም ነው።
የክልሉ አለመረጋጋትና ለሰው ህልፈት የክልሉ ርዕሰ መስተዳደር አቶ አሻድሊ ሐሰን ከኢቢሲ ጋር ባደረጉት ቆይታ ኦነግ ከፍተኛ ችግር እየፈጠረባቸው መሆኑን ገልጸዋል።
እዚህ አካባቢ በምዕራብ ቀጠና ጋር እየተንቀሳቀሰ ያለው የኦነግ አፈንጋጭ ቡድን ለሰው ህይወት መጥፋት ምክንያት እየሆኑ ነው ያለው። መንገዶች በመዝጋት አስፈላጊውን የሆነ የሰብአዊ እርዳታ ለማድረስ መንገድ እየዘጉ ስለሆነ እዚህ አካባቢ ያለው ማህበረሰብ በሙሉ በጣም ትልቅ ቅሬታ ውስጥ ነው ያለው።
የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ኦነግ ላይ ባቀረበው ስሞታ ተከትሎ የኦነግ ሊቀመንበር አቶ ዳውድ ኢብሳን አናግረናቸዋል። እሳቸውም በአካባቢው እየተባባሰ ያለው ችግር ያሁን ሳይሆን የቆየ መሆኑን የገለጹት፣ በመቀጠልም ኦነግ ምንም አይነት እንቅስቃሴና ፖለቲካዊ አላማ ቤንሻንጉል ጉሙዝ ላይ የሌለው መሆኑን ጠቅሰው ከዚህ በስተጀርባ ግን ሌሎች ነገሮች አሉ ነው የሚሉት አቶ ዳውድ።
ይህ ሁሉ ቅንጅት ከየት እንደሚመጣ አሁን ያሁን ሱዳን ውስጥ የሚደረገው ስልጠና ሱዳን ውስጥ ተደርጎ ወደዚህ የሚመጣው ከዚህ ጀርባ ደግሞ እዛ አካባቢ ያሉ ኢንቨስተሮች ከነዚህ ጋር የተያዙ ኢንቨስተሮች መኖራቸው እንዲሁ የአደባባይ ሚስጥር ነው። ይህንን ለመሸፋፈን የኦሮሞ ነጻነት ግንባር ስምና የኦሮሞ ነጻነት ሰራዊት ስም በማንሳት ብቻ ማምለት አይቻልም። ይህ ነው
ሰሞኑን በቤኒሻንጉል ጉሙዝ ያሶ ወረዳ እየተፈጸመ ነው በሚባለው የጅምላ ግድያ የሟቾቹ መጠን ሆነ የጉዳቱ ደረጃ በግልጽ የታወቀ ነገር የለውም። ትላንትና ያናገርናቸው የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ኑሬ ቀመር ጉዳዩን ለማጣራትና የጉዳቱን ደረጃ ለማወቅ ከቤንሻንጉል ብሔራዊ ክልላዊ መንግስት ጋር ተነጋግረን እናጠናለን ሲሉ መናገራቸው ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር እናመሰግናለን። አድማጮች፣ ወደ መጨረሻው የመጽሔቱ ትንታኔ ርዕስ ነው የምንሻገረው። የትምህርት ተቋማት የእውቀት እንጂ የግጭት ማዕከል መሆን እንደሌለባቸው ተማሪዎች ተረድተው ትኩረታቸውን ወደ መጡበት ዓላማ ማድረግ አለባቸው ሲሉ የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው ገልጠዋል። ሰላምን ለማደፍረስ ለሚጥሩ ኃይሎችም ተማሪዎች መጠቀሚያ ከመሆን ራሳቸውን እንዲጠብቁም አሳስበዋል። አስቴር ተከታዩን ዘገባ አድርሳናለች።
በአሶሳ ዩኒቨርሲቲ በተከሰተው ሁከት የሶስት ተማሪዎች ህይወት ማለፉን ተከትሎ የሳይንስና ከፍተኛ ትምህርት ሚኒስቴር ዶክተር ሂሩት ወልደ ማርያም መግለጫ መስጠታቸው ይታወሳል። ዶክተር ሂሩት የሁከቱን መነሻ ሲናገሩ ሁለት ተማሪዎች ውሃ ሲቀዱ ገፋሃኝ ገፋሃኝ በሚል የተጀመረው ጸብ የብሔር መልክ በመያዙ የሶስት ተማሪዎች ህይወት ሲያልፍ በ34 ተማሪዎች ላይ ደግሞ ጉዳት ደርሷል። ሁከቱን የፈጠሩትም የውጭ አጀንዳ ወይም ተልእኮ ተሰጥቷቸው በዩኒቨርሲቲ ውስጥ ልዩ ልዩ ጥያቄዎችን እንዲነሱና ተቋማቱን የማወቅ ስራ የሚሰሩ አካላት ናቸው ብለዋል። ከዚህ ጋር በተያያዘ በሀገሪቱ አንዳንድ ዩኒቨርሲቲዎች የተፈጠረውን አለመረጋጋት ተከትሎ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው በተፈጠረው ችግር የህይወትና የአካል ጉዳት ለደረሰባቸው ተማሪዎች የተሰማቸውን ጥልቅ ሀዘን በመግለጽ ነበር ትናንት ማምሻውን መግለጫ የሰጡት። አቶ ገዱ በመግለጫ ናቸው ወደ አማራ ክልል የሚመጡ የየትኛውም አካባቢ ተማሪዎች የአማራ ልጆች ናቸው ካሉ በኋላ አሁን በሀገሪቱ የተፈጠረውን አንጻራዊ ሰላም ለማደፍረስ ዩኒቨርሲቲን ማዕከል አድርጎ ግጭቶችን ለማስነሳት ለሚጥሩ ኃይሎች ተማሪዎች መጠቀሚያ መሆን የለባቸውም ብለዋል።
አላማቸው ትምህርት መማር ነው። ተማሪዎቹ ይህን የሚያሰናክላቸው የሚያደናቅፋቸው በውስጣቸውም ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የመጋለጥ ስራ መስራት መቻል አለባቸው። ለዛ ተባባሪ መሆን የለባቸው። እርስ በርሳቸው ተማሪዎች መጋጨት የሌላ አካል እቅድን ፈጻሚ ከመሆን መቆጠብ አለባቸው የሚል እምነት አለኝ። እኛም በክልላችን ባሉ ዩኒቨርሲቲዎች ከዩኒቨርሲቲ ማህበረሰብ ጋር ከህብረተሰብ ጋር ጠንክረን እንሰራለን። በተመሳሳይ በሌሎች ክልሎች የሚማሩ የአማራ ክልል ተማሪዎች በሰላም የመማር ማስተማሩ ሂደት እንዲከናወን ልዩ ትኩረት ሰጥተን እንከታተላለን። ለዚህ ደግሞ ተማሪዎቹ አስቀድመው መረጃ በመስጠት የሚሆን የችግር አፈታቱ ተባባሪ እንዲሆኑ መደረ መሆን አለባቸው።
ይህ በእንዲህ እንዳለ ትላንት በጎንደር ዩኒቨርሲቲ መጠነኛ ለመረጋጋት ተከስቶ የነበረ ሲሆን ማምሻውን በዩኒቨርሲቲ አመራሮች፣ በከተማዋ ነዋሪዎች፣ በሀገር ሽማግሌዎችና በልዩ ኃይል ፖሊስ ወደ ነበረበት ሰላም መመለሱን የዩኒቨርሲቲው ፕሬዚዳንት ዶክተር ደሳሌ መንገሻ ይናገራሉ።
በየዩኒቨርሲቲው ዜጎች ለተማሪዎች በቂ ጥበቃ መደረግ አለበት። ዩኒቨርሲቲ ውስጥ ተማሪ መሞት የለበትም። ከዛ በኋላ የጎንደር ከተማ ወጣቶችም የሃይማኖት አባቶችም መጥተው ነበር። ተረጋግቶ ነው ያመሸው። ትናንት ነው ጉዳት የደረሰባቸው ነበር የተወሰነ። ብዙዎቹ ታክሞ ተመልሰዋል። ያኳላል ጉዳት ነው። አሁን እንግዲህ የፌዴራልም የክልሉ ልዩ ኃይል ፖሊሶችም አሉ፣ ተቀናጅተው እየሰሩ ነው።
የጎንደር ከተማ የሰላምና የልማት ሸንጎ ሰብሳቢ አቶ ባዩ በዛብህ ልጆቻቸውን ወደ ጎንደር ዩኒቨርሲቲ ለላኩ ወላጆች የሚያስተላልፉት መልእክት አለ።
ከእናት ከአባቶቻቸው ጋር እንዳሉ አድርገው እንዲያዩት ነው። ምንም አይነት እንኳን እና ሌላ የሰላምና ዝንብ የማያርፍባቸው መሆኑን እናረጋግጣለን።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ዘጋቢያችን አስቴር ምስጋናው ነበረች ተከታዩን ያደረሰችን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ሁለተኛውን አጋማሽ ስርጭታችንን እንግዲህ አሁን አጠቃለናል። ወደ ሁለተኛው ክፍል እናማራለን። የፊታችን ማክሰኞ ከተቃዋሚ ፓርቲ መሪዎች ጋር እንደሚገናኙ የሚጠበቁት ጠቅላይ ሚኒስትር አብይ አህመድ የ2012ቱን ምርጫ ነፃና ፍትሐዊ ለማድረግ በሚያስፈልጉ ማሻሻያ እርምጃዎች ላይ እንደሚወያዩ ጽህፈት ቤታቸው አስታወቀ። የጠቅላይ ሚኒስትር ጽህፈት ቤት ለአሜሪካ ድምፅ የላከው ለፓርቲዎች የቀረበ ጥሪ እንደሚያሳየው በሀገር ውስጥ የሚንቀሳቀሱና ከውጭ የተመለሱ ፓርቲዎች በሙሉ ለውይይት ተጋብዘዋል። የዚህን የ212 ምርጫ በተያዘለት የጊዜ ሰሌዳ መካሄድን የሚወስነው ነፃና ገለልተኛ አካላትን የመፍጠሩ ሂደት የመጠናቀቁ ጉዳይ እንደሆነ የተቃዋሚ መሪዎች ተናግረዋል። የ212 ምርጫ ይረዝም ይሆን ወይንስ በታቀደለት የጊዜ ገደብ ይካሄዳል? የተቃዋሚ መሪዎች የየራሳቸው አስተያየት አላቸው። እስክንድር ፍሬው ተከታዩን ዘገባ ልኳል።
የ2012ቱ አጠቃላይ ምርጫ ጉዳይ የጠቅላይ ሚኒስትር አብይ አህመድ የሰሞኑ ትኩረት ሆኗል። የቀድሞዋን የተቃዋሚ መሪና የህግ ባለሙያ ብርቱካን ሚደቅሳን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ አድርገው ሾመዋል። ይህ ደግሞ ምርጫውን ነፃና ገለልተኛ ለማድረግ በመንግስት በኩል ያለውን ቁርጠኝነት እንደሚያሳይ ተናግረዋል። የፊታችን ማክሰኞ ደግሞ ጠቅላይ ሚኒስትሩ በኢትዮጵያ ከሚገኙ የተቃዋሚ ፓርቲ መሪዎች ጋር ውይይት እንደሚያካሂዱ ጽህፈት ቤታቸው አስታውቋል። የጠቅላይ ሚኒስትሩ ጽፈት ቤት ለአሜሪካ ድምጽ የላከው ለፓርቲዎች የቀረበ የስብሰባ ጥሪ እንደሚያመለክተው በአገር ውስጥ ተመዝግበው የሚንቀሳቀሱና ጥሪ ተደርጎላቸው ከውጭ የተመለሱ ፓርቲዎች ሊቃነ መናብርት በሙሉ ለዚህ ውይይት ተጋብዘዋል። ውይይቱም በሚቀጥለው ዓመት የሚደረገውን አገራዊ ምርጫ ነጻና ፍትሃዊ ለማድረግ ሊወሰዱ በሚገባቸው የማሻሻያ ስራዎች ላይ እንደሚያተኩር ጽፈት ቤቱ አስታውቋል። የምርጫ ቦርድን አወቃቀርና ደረጃጀት እንደዚሁም የተለያዩ ህጎችን ለማሻሻል የሚደረገውን ቅስቀሳም ከዚህ ሁሉ ጎን ለጎን ቀጥሏል። ምርጫው እንደሚካሄድ የሚጠበቅበት ጊዜም ግን በዚያው ልክ እየቀረበ ነው። ያለፉት ሁለት ዙሮች ልምድ ከተወሰደ ቀጣዩ ምርጫ በግንቦት 2012 ሊካሄድ ይችላል። ጥያቄው ግን ምርጫውን ነጻና ገለልተኛ ለማድረግ እየተሰሩ ያሉ ስራዎችና የሚጠበቁ የህግ ማሻሻያዎች ከዚያ በፊት ይጠናቀቃሉ ወይ የሚል ነው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እንደሚሉት ምርጫውን ሊያራዝመው የሚችለው ብቸኛ ምክንያት የነዚህ ዝግጅቶች አለመጠናቀቅ ነው።
የኛ ድርጅት ሁለት አቋም ላይ የገፋ ነው። አንደኛው ጊዜ መጨመርና ያለመጨመር ያው በስምምነት ነው። ግን ነጻና ገለልተኛ የምርጫ አስፈጻሚ አካል እስካልተፈጠረ ድረስ ነገ ምርጫ ተካሄደ የነገ 10 ዓመት ተካሄደ ምንም ልዩነት የለውም። ዋና ጉዳይ መንግስት በስልጣን ያለው ገዢው ፓርቲ ነጻና ገለልተኛ የምርጫ ቦርድን ለማቋቋም ነጻና ፍትሃዊ ምርጫ ለማካሄድ ቁርጠኝነቱ አለ ወይ? እሱ ካለ እኛ ቶሎ ቢካሄድ ይመረጣል የሚል የራሳችን እምነት አለ።
በቀኑ ቢካሄድ በጊዜው ቢካሄድ
ይሻላል የሚለው በፍጥነት ሌሎች ስራዎች ተሰርተው ይሄንን የምንልበት ምንድነው? ብዙ አካባቢዎች ከወልቃይት ጠገደ ከራያና ዘቦ ሱማ አብዛኛው ኦሮሚያና ሶማሌን የሚያካልሉ አካባቢዎች ቤኒሻንጉልና ኦሮሚያን የሚያዋሰኑ አካባቢ እንዳውም ደግሞ ኦሮሚያ በክልልነት ብዙ አካባቢዎች አሁን እያስተዳደረ ያለው አካባቢ የወረዳና የቀበሌ አስተዳደር 6-7 ወር አልፎታል ጊዜውን ጨርሶ ማለት ነው። መንግስትም ደግሞ ከላይ
የአካባቢ ምርጫ በጊዜው ባለመካሄዱ ለማለት ነው
ሰው ባልተመረጠው ስለሚመራ ብዙ ቦታ በሚንባቸው ቦታዎች ለውጡ እዚህ አልደረሰም፣ እነዚህ ሌቦች ይሄዱልን፣ በእነዚህ ሌቦች አንገዛም ብሎ ብዙ አካባቢ ቀላል ያልሆነ ችግር እየተፈጠረ ነው። ብዙ አካባቢ አንድ ቦታ አካባቢ ዋናው መንግስትም ደግሞ በዚህ ላይ ከተጨመረ ችግር ሊፈጠር ይችላል። ዝም ብሎ ጊዜ እያራዘሙ ብቻ መግዛቱ ከቀጠለ ለውጥ የሚፈልግ ወጣት፣ አዲስ ነገር የሚፈልግ ወጣት፣ አዲስ ዘመን እየተመኘ ተስፋ አድርጎ ሰንቆ የታገለ ወጣት ምን ይዘን ነው የምናረጋጋ? ስለዚህ እኔ ከጊዜው ይልቅ በፍጥነት ያሉትን ነገሮች አስተካክሎ በህዝብ አመኔታና ይሁንታ ስልጣን ላይ ወጣ አካል በየደረጃው ቢመጣ ይሻላል የሚል ግምት አለኝ። ጊዜው እንዲህ ቢሆን እንዲሻሻላል፣ እንዲህ ይቻላል፣ እንዲህ ይሆናል፣ እንደዛ ይሆናል የሚለው መላምቶች ብዙ ተቃውሞ የለኝም። ግን የተሻለ ስራ እንሰራለን ብለን ሀገሪቷን ደግሞ ወዳልተጠበቀ አጠቃላይ ቀውስ ውስጥ እንዳንከት ስጋት አለ። እኔ ኦሮሚያ አካባቢ ያለው ብዙ ቦታ እያማረኝ አይደለም። ካድሬውና ወጣቱ ለውጥ አመጣ በዋናነት የሚባለው ቀሮ ብዙ ቦታ እየተጋጨ ነው። ህግና ስርዓት ብዙ ቦታዎች መንግስት በሚለው ደረጃ ችግር ውስጥ እየገባ ነው። ስለዚህ መንግስትም ተቃዋሚም ተስማምቶ የተሻለ ጊዜ ሊመርጥ ይችላል። በዛ ላይ ተቃውሞ የለንም። ጊዜ ብቻ አይደለም ነው እኛ ዋና ጉዳይ በዚህ ሀገር ላይ ሰላምና መረጋጋት ማምጣቱ ከዛ በኋላ የሚመጡ ነገሮች ናቸው እና እዛ ላይ ትኩረት ካደረግ ጊዜው ላይ መደራደር ይቻላል። ድርጅታችን ግን ቦርዱ ከተስተካከለ ነገ ጠዋትም ቢሆን ይኸው ምርጫው ይደግፋል።
ሰማያዊ ፓርቲ ተመሳሳይ ሀሳብ አንጸባርቋል። የፓርቲው ምክትል ሊቀመንበር ጌታነህ ባልቻ እንደሚሉት የምርጫው በተያዘለት ጊዜ መካሄድ እጅግ አስፈላጊ ነው።
እኛ በጊዜ እንደሚካሄድ ነው የምናውቀው። ዝግጅታችን
ፈልጉትም
የምንፈልገውም በዛ አግባብ ነው። ምንም ከዚህ ቀደም ስንዘጋጅበት የነበረው ነገር ነው። ተሳትፈንበታል። 2007 ላይም ተቋማት ነጻ ለመሆንና ይደረገብን ደባ ነው ውጤታማ እንዳንሆን በዲሞክራሲ ሂደት ውስጥ ያደረገው እንጂ እሱ ብቻ ስለሆነ አሁንም ለምርጫ መሳተፍ ነው። በተለያዩ በኩል መዋቅሮች አሉ። እነሱን እያጠናከርን የበለጠ እንደውም ለምርጫ እንዲካሄድ ስንቅ ማቀበልም ጭምር ነው የሚሆነው። በተገፋና አንዲፋይን በሆነ መጠን አግባብ የሆነ ስራ ለመስራት እንዳንችል ያደርገናል እና 2012 ላይ እንደውም የአዲስ አበባ የድሬዳዋና የአካባቢ ምርጫ መደረግ ነበረበት። ግን እሱ ይሁን አይሁን አናውቅም። ግን ዞሮ 2012ን ማለፍ የለበትም። ባለው ዝግጅት ብንሄድ ለዛ ጥሩ ነው፣ ውጤት ነው። ከዚህ በፊት የነበሩ ፓርቲዎችም ብዙ በምርጫ ውስጥ ሂደት ተሳትፎ አቅምናው የነበራቸው ነው። ግን ምናልባት ከተራዘመም እኮ የተቋማትን ገለልተኝነቱን በምን ያህል ደረጃ እናደርገዋል አናደርገውም ነው። አሁን በምናየው በዚህ ፍጥነት የሚያልቅ ከሆነ የተሾሙትም ቦርዱም ጽህፈት ቤቱም እነዚያ በተገቢ መስራት ከተቻለ ደፊኒትሊ መራዘም እንደሚያስፈልገው አግባብ የለውም። ህዝቡ ባልመረጠው መሪ መመራት የለበትም።
የፊታችን ማክሰኞ በጠቅላይ ሚኒስትር አብይ አህመድና በተቃዋሚ ፓርቲ መሪዎች መካከል የሚካሄደው ውይይት በመርጫው የጊዜ ሰሌዳ ላይ ያሉ አቋሞችን በስፋት እንደሚንጸባረቁበት ይተበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን እናመሰግናለን። ወደ ቀጣይ ፕሮግራም እናልፋለን።
ተከታዩም እዚያው አዲስ አበባ ያቆየናል። በኢትዮጵያ የተጀመረውን ለውጥ አስመልክቶ የአሜሪካ ድምፅ ከአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ ጋር ውይይት አድርጎ ቀደም ባለ አንድ ዝግጅት የመጀመሪያውን ክፍል ማቅረቡ ይታወሳል። ፕሮፌሰር ብርሃኑ በለውጡ አፍላ ወቅት እዚያና እዚህ የሚታዩ ግጭቶችና የሰላም እጦቱ የሚፈታባቸው መንገዶች አዲስ መሆንን ወይንም አስገንዝበዋል። ለውጡን የሚያካሄደው መንግስት ግጭቶቹን እንደ ተዚህ ቀደሙ በአፈናና በኃይል ለመፍታት እንደማይፈልግም ጠቁመዋል። የዛሬው ውይይት የሚጀምረው ያወያያቸው ዘጋቢያችን መለስካቸው አምሃ ከሚያነሳባቸው ጥያቄ ይሆናል።
ይሄ አሁን ያለውን አለመረጋጋትና ሰላም ወደ ባሰ ሁኔታ እንዳይሄድ ለማድረግና ያለው መንግስትም በተሻለ ተቀባይነት እንዲኖር ለማድረግ ከአንዳንድ ተቃዋሚ ፓርቲዎች የሚሰጡ አስተያየቶች አሉ። ያም የበለጠ ተቀባይነት እንዲያገኝ የብሔራዊ አንድነት መንግስት ቢቋቋም ከተቃዋሚዎችም አዲስ አይነት ስትራክቸር ተፈጥሮ ይህንን ሰላምና መረጋጋት የበለጠ ተጨባጭ ሊያደርግ የሚያስችል አካል መፍጠር ይቻላል የሚሉ አሉ። በእናንተ በኩል ይህ አስተያየት እንዴት ነው?
እኔ ስልጣን ላይ አሁን ያለው የለውጡን ከመንግስት ሳይድ ሆኖ የሚያካሄደውን መንግስት ሌሎች ተቃዋሚዎች ቢገቡበት ባይገቡበት የሚለው ሁለተኛ ደረጃ ጥያቄ ይመስል። ለምንድን ነው ይህን ሁለተኛ ደረጃ ጥያቄ ነው የምለው? በመጀመሪያ በእነኚህ የፖለቲካ ኃይሎች መካከል መግባባት መኖር አለበት። ይሄ ፖለቲካ እንዴት ይሄድ የሚቀድመው ያ ውይይት፣ በዛ ውይይት ላይ ተመስርተህ ይሄን የተረጋጋ ሁኔታ ለመፍጠር እንደ ፖለቲካ ኃይሎች ይሄን ለውጥ እንደምንደግፍ ኃይሎች ምን ቢደረግ ጥሩ ነው የሚለው ከዛ ውይይት ውስጥ የሚወጡ ነገሮች። አንድ መፍትሄ ብቻ አይደለም ያለው። የብሔራዊ አንድነት መንግስት ይቋቋም የሚለው ብቻ ይኖት ያለው መንገድ አንድ መንገድ ብቻ፣ ሌሎች መንገዶች ሊኖሩ ይችላሉ። ዋናው መሆን ያለበት መጀመሪያ ውይይቱ መደረግ አለበት። በምን ደረጃ እንሄድበት ይሄን ለውጥ ሁላችንም ወደምንፈልገው ቦታ ለማድረስ በምን ደረጃ እንሄድበት የሚለው ውይይት መቅደም አለበት ነው ብለዋል። ቀድመህ መፍትሄው ይሄ ነው ብቻ ብለህ ከመሄድ ከሁሉም አቅጣጫ የሚመጡትን ሀሳቦች ማዳመጥና ለመነጋገር የሚያስችል ፎረም ከተዘጋጀ በኋላ እነኝን ውይይቶች ስታረግ ያሉት አማራጮች ቀርቦ የትኛው አማራጭ ይሻላል በሚል በቀናነት በእርግጥም ይህንን ወደ ተረጋጋ ማህበረሰብ እንሂድ በሚለው ላይ ስምምነት ካለ ፖለቲካችን የሚካሄድበት መሰረታዊ የሆነ ኮድ ኦፍ ኮንዳክት አሰራር ሂደት ላይ በደንብ ስምምነት ካለ ያ የመጀመሪያ ውይይት ይመስለኛል። ያን ውይይት አድርገህ በምን መልክ እንደሚካሄድበት እያንዳንዱ የፖለቲካ ድርጅትም ሆነ ማህበረሰቡ በምን አይነት አካሄድ ነው ፖለቲካውን ማካሄድ የሚችለው የሚለው ላይ መሰረታዊ ስምምነት ከተደረሰ በኋላ ሁለተኛው ደረጃ የምለው ውይይት ይሄ ወደ ዴሞክራሲያዊ ስርዓት የሚደረገው በምን ተቋሞች ላይ ነው መመስረት ያለበት? መቀየር ያለባቸው ህጎች አሉ ወይ? መቀየር ያለባቸው ተቋማት አሉ ወይ? በምን መልክ ነው ስትል እንደ አማራጭ የሚመጣ ከሆነ ያኔ መጥቶ ነው ውይይት የሚደረግበት ብዬ ነው ማምነው። አፕራዮሪ ይሄን የሚያምኑ ሊኖሩ ይችላሉ። የለም ኦልሬዲ ሽግግር ሂደቱ ተጀምሯል እና እነኚህ ተቋማት በምን መልክ በጋራ እንደምናደርገው መወያየት ይጠቅማል የሚሉ አሉ። አይ ቲንክ እነኚህ ሁሉ ቀርበው በቀናነት ውይይት ተደርጎ የሚሻለው የቱ ነው ብሎ መምረጥ ይቻላል። ኔሰሰሪሊ አንድ አይነት መንገድ ብቻ ነው ያለው ብሎ አስቀድሞ ከመወሰኗል።
ግን አሁን አገሪቱ ካለችበት ሁኔታ አኳያ ስንመለከተው ይሄ በጣም አጣዳፊ ይመስለኛል። ከሁሉም የበለጠ በእርሱ አስተያየት እንደዚያ ከሆነ መንግስት ይህንን አጣዳፊ ሁኔታ የበለጠ ተግባራዊ ለማድረግ መሄድ የለበትም ወይ? መቼ ይሆናል ብሎ ያስባል?
መለስካቸው፣ እዚህ ሀገር ነው ያለው ያሉት ችግሮችን ብዛት ታየዋለህ። ከሰሞኑ እንኳን የሚደረገውን እንቅስቃሴ ታያለህ እና አንዳንድ ጊዜ ለመፍረድ ከባድ ነው። ለተቀማጭ ሰማይ ቅርቡ ነው የሚባል ነገር አለ። የትኛው ነው ሪሊ እርጀንት እና ኢሚዲየትሊ መንግስት ትኩረት የሚሰጥበት የሚለውን ይህን ዴሞክራሲያዊ ስርዓት ለመፍጠር ያሉት አደጋዎች ምንድን ናቸው፣ አስቸኳይ አደጋው የትኛው ነው ምናምን እያለ ዝርዝር መረጃ ያለው አካል ስላለ በተወሰነ ደረጃ እምነት ካለ የመንግስት ስልጣን የያዙ የለውጥ ኃይሎች ይሄን ነገር ይፈልጋሉ ብለህ ካመን፣ በእርግጥ እውነተኛ ዴሞክራሲያዊ ስርዓት እንዲፈጠር ይፈልጋሉ፣ ወደዛ ነው ለመሄድ የሚያስቡት የሚለው ላይ እምነት ካለህ፣ አንዳንድ ጊዜ የመረጃ ልዩነቶችም አሉኝ ነው እነሱ ምን መረጃ እንዳላቸው ምን አደጋ ነው የበለጠ ያለው ምናምን የሚለውን የበለጠ ያውቃሉ። ግን ኢሚዲየት ያሉ ችግሮችን በመፍታት ረገድ በዘላቂነት ግን ሌላ አማራጭ የለም ነው ብሎ በዘላቂነት ሁሉም የፖለቲካ ኃይሎች ቁጭ ብለው ተነጋግረው በምን መልክ እንሂድበት የወደፊቱን አቅጣጫ በምን መልክ በጋራ አንቀይሰው የሚል ነገር ማድረጋቸው ምርጫ ያለው ነገር አይደለም። የመንግስትም ላይ ያሉት የለውጥ ኃይሎች ይህንን የሚረዱ ይመስለኛል። መቼ ነው ጊዜው መሆን ያለበት የሚል ነው። ግን አሁን እየጨመረ የመጣው አይ ቲንክ በብዙ ኃይሎች መካከል ያለው ስምምነት ይሄ ውይይት ቶሎ መጀመር አለበት። ይሄ ውይይት በቆየ ቁጥር ማህበረሰቡም በአጠቃላይ የዚህ የለውጥ አቅጣጫ ምንድን ነው በሚለው ላይ ብዥታ በሚኖርበት ጊዜ ግጭቶች እየጨመሩ ነው የሚሄዱት። ስለዚህ ህብረተሰቡን በደንብ እንዲረጋጋ እንዲህ አይነት ውይይቶች መጀመራቸው በጣም አስፈላጊ ይመስለኛል። እኔ አይ ቲንክ የመንግስት ኃይሎችም ይህንን ይረዳሉ ብዬ ነው የማስበው።
በተለያዩ ስፍራዎች ሄዳችሁ ቅስቀሳ እንዳደረጋችሁ እንሰማለን። ብዙም ጎልቶ ባይሰማም እንዲያው በድርጅት አኳያ ምን ያህል ተጽዕኖ አሳድረን ብላችሁ ታስባላችሁ? ተቀባይነታችሁ ምን ያህል ነው?
ኖ ለረጅም ጊዜ ሀገር ውስጥ ያልነበርን አትሊስት በአመራር ደረጃ ያልነበርንን ምንም እንኳን ድርጅት የተለያዩ አወቃቀሮች ስለነበረን ድርጅት በሀገር ውስጥ ብዙ አባላት ያፈራንም ቢሆን ከህብረተሰቡ ጋር እንደዚህ በቀጥታ ለመገናኘት እድል ያገኘ ነው አሁን ነው። በዚህ ጊዜ ውስጥ የምናየው የህዝብ ተቀባይነት ለእኛ በጣም ከገመትነውም በላይ አዎንታዊ ነው። እኛ የምንከተለው የፖለቲካ መስመር በተለይ በዜግነት ላይ የተመሰረተ ፖለቲካ ውስጥ መሄድ አለብን። ኢቬንቹዋሊ አት ሰም ፖይንት ወደዛ መሄድ አለብን። የሀገሪቱ ችግሮች ከዚህ በፊት በነበረው አይነት ፖለቲካ ቢካሄድበት ሙሉ ለሙሉ ሶልቭ ማድረግ አይቻልም። የአንድ ማህበረሰብ ዘላቂ የፖለቲካ ስርዓት አሁን ባለው አይነት በተከታተፈ መንገድ ሄዶ ዘላቂ የሆነ መረጋጋት ያመጣል ብለን አናምንም የሚለውን ሀሳብ ለህብረተሰቡ በምንነግር ጊዜና ህብረተሰቡ ያንን ሀሳብ የሚቀበልበትን ስናይ በጣም በጣም ተስፋ ሰጪ እና በሰፋ ባለ ማህበረሰብ ውስጥ ይሄ ስሜት ያለ መሆኑን የእኛን የፖለቲካ አቅጣጫ የሚደግፍ ብዙ ኃይል እንዳለ ለማየት ችለናል። ይሄንን ከአጠቃላይ የማስ ድጋፍ ወደ ተቋማዊና ስትራክቸር በሆነ መንገድ የማደራጀት እና ለሚቀጥለው ከፊታችን ለሚጠብቀን የፖለቲካ ሂደት ለማዘጋጀት ስራዎች እየሰራን ነው። አብዛኛው ስራችንም ያለው እሱ ላይ ነው። በየአካባቢ ያለውን ማህበረሰብ ይህን የሚደግፈውን ማህበረሰብ የማደራጀት ስናደራጅ ደግሞ በተቻለ መጠን ዴሞክራሲያዊ በሆነ መንገድ ድርጅቱ ራሱ መሰረት እንዲያደርግ ከወረዳ ጀምረን በምርጫ አባላት የሚመርጧቸው ሰዎች የወረዳ ኃላፊዎች የሚሆኑበት ከዛም በኋላ ለውድድርም የሚቀርቡ አባሎች ካሉ እዛው ወረዳው ህዝብ እየመረጠ የሚሄድበት እንጂ የፓርቲ የበላይ አመራሮች የሚሾሙበት አይነት ሁኔታ እንዳይፈጠር የጀመርነው አዲስ አደረጃጀት እየሰራንበት ነው። ማንኛውም አዲስ አደረጃጀት እንደሚኖረው እንከኖች ሊኖሩት ይችላሉ፣ ግን በብዛት ተቀባይነት ያገኘ አሰራር ነው። እሱን እንቀጥላለን። እኛ በኢትዮጵያ ውስጥ የዜግነት ፖለቲካ ለዘላቂ ችግሮቻችን መፍትሄ ነው ብሎ የሚያስበው የህብረተሰብ ክፍል ትንሽ እንዳልሆነ አይተናል። በጣም ሰፊ የሆነ የህብረተሰብ ክፍል ያንን እምነት ይዞ የሚሄድ እንዳለ እናውቃለን። በሌላ በኩል ደግሞ የለም ይሄ ከዚህ በፊት የነበረው አይነት በብሔር የተደራጀ አይነት ፖለቲካ ኦር የአገሪቱ የዜግነት መሰረት የብሔር እንትን ነው የሚለው ፖለቲካ ስቲል ቫሊድ ነው፣ ስቲል በዛ ላይ መሄድ አለብን የሚሉ ኃይሎች አሉ። እነኚህ መሰረታዊ የምትላቸው ልዩነቶች፣ በእነኚህ መሰረታዊ ልዩነቶች ላይ ዛሬ መስማማት የለብን። ሁለት ነገሮች አሉ ማምታታት የሌለብን። በመሰረታዊ እምነት ደረጃ ያለን ልዩነት አለ። ያ እንደተጠበቀ ሆኖ እነኚህን መሰረታዊ ልዩነቶች ለመፍታት የምንሄድበት አካሄድ ምን መሆን አለበት የሚለው እሱ ሁለተኛው ደረጃ ጥያቄ ነው። እና እኛ የምንለው አሁን በዚህ በመሰረታዊ እምነት ደረጃ ያሉ ልዩነቶችን እንደጠበቅ፣ ግን እንዴት እንሄድበት፣ እንዴት በሰላማዊ መንገድ እንሄድበት፣ እንዴት ማናቸውም ሀሳቦች በነፃነት የሚተላለፉበትና የሚሄዱበት መንገድ እንፍጠር ምናምን የሚለው ወሳኝ ነው። አሁን መወሰን ያለብን ኢሚዲየትሊ መወሰን ያለብን እሱን ነው። ከግጭት የሚያወጣን በዛ ላይ ስምምነት ካለ እሱን እያካሄድን የምንለው ዴሞክራሲያዊ ስርዓት በመጨረሻው ህብረተሰቡ የሚወስነውን እንቀበላለን እስካልን ድረስ ህብረተሰቡ ደግሞ እንዲወስን የሚያስፈልገው ነፃ የሀሳቦች መሸራሸር ማንም ማንንም ኢንቲሚዴት የሚያደርግበት ሳይሆን ሀሳቦች ቤትም አካባቢ በነፃነት የተለያዩ ሀሳቦች ቀርበው ዜን ህዝቡ የሚመርጥበትን ሁኔታ ወደምናዘጋጅበት ዘላቂ ፖለቲካ እንሂድ ካልን ሌላ መንገድ የለውም። ስለዚህ የመጀመሪያውን አካሄዳችን ላይ ፖለቲካችንን እንዴት እናካሄዳለን በሚለው ላይ ስምምነት መደረስ አለበት።
አርበኞች ግንቦት ሰባት ከተለያዩ በውጭ ሀገር ከሚኖሩ ድርጅቶች ጋር በአንድነት ለመስራት ወይም ተቀራርቦ ለመስራት ብዙ ጊዜ ሲጥር እንደነበረ ይታወቃል። ቀደም ባሉት ዓመታት ያ ሁኔታ አሁን ምን ደረሰ? የእናንተ እስከ ንቅናቄነት ወደ ፓርቲነት ለመቀየር የምታደርጉት ምን ደረጃ ደርሷል?
እኛ ከንቅናቄነት ወደ ፓርቲነት መቀየር የሚለውን ጉባኤ ጠርተን በጉባኤ ወስነን አሁን እየሰራ ነው ያለ ነው ያንን ሂደት ከስር ጀምሮ የማደራጀት ስራ ብዙ ጊዜያችንን እየወሰደው ያለው እሱ ስራ ነው። ከሌሎች ድርጅቶች ጋር የምናደርገው የነበረው ስምምነት ተቀራርቦ መስራት ምናምን ከዚህ በፊት ንቅናቄ በነበረን ጊዜ ሚኒመም ፕሮግራም ነበረን። ይሄ ንቅናቄው ፓርቲ አልነበረም፣ ዝርዝር ፕሮግራሞች አልነበሩትም። በምን ጉዳዮች ላይ? በሁለት ጉዳዮች ላይ ብቻ ነበረ ንቅናቄ የተመሰረተው። አንደኛው የአገር አንድነት መጠበቅ አለበት የሚለው፣ ሁለተኛው ደግሞ እውነተኛ ዴሞክራሲያዊ ስርዓት መፈጠር አለበት። በዚህ ዙሪያ ያሉ ይሄንን የሚፈልጉ ካለፈው ስርዓት ጋር በሚደረገው ትግል ላይ ይሄንን የሚፈልጉ ኃይሎች ተቀራርበን በመስራት በኩል የተለያዩ እንትኖች ፈጥረናል። እንዳልከው አብረንም ስንሰራ ቆይተናል። አሁን ያንን ተሻግረናል። በተወሰነ ደረጃ የምንፈልገው ቦታ ላይ እየደረስን ነው። ሙሉ ለሙሉም እንኳን ባይሆን ወደዛ መሄድ እንዳለበት በማህበረሰብ ደረጃ ስምምነት የተደረሰበት ኢቭን በመንግስት ላይ ያሉት ይህን ለውጥ በማምጣት ደረጃ ብዙ አስተዋጽኦ ያደረጉት ኃይሎች ያመኑበት ነው። ደርሰናል። አሁን የሚቀጥለው ወደ ምርጫ ፖለቲካ ነው የምትገባው። የምርጫ ፖለቲካ ውስጥ ስትገባ ደግሞ ዝርዝር ፖሊሲ አውጥተህ በምን በምን እንደምታምናት የአይዲዮሎጂ ቅኝት ምን እንደሆነ በግልጽ አስቀምጠህ በዛ አይዲዮሎጂ ቅኝት ላይ የሚሰባሰቡ ኃይሎችን ይዘህ ነው የምትሄደው። ሶ ዝም ብለህ ጥምረት ምናምን አይደለም። በአመለካከት ደረጃ በፖሊሲ ደረጃ የሚስማሙ ኃይሎች የሚሰባሰቡበት እና ተለቅ ያሉ ሰፋ ያለ ድንኳን ያላቸው ፓርቲዎች የሚቋቋሙበት ሂደት ላይ ነው ያለ ነው። ስለዚህ በአንድ ጊዜ የሚፈለገው ውጤት ጋር እንደርሳለን እንኳን ባትል ይሄ ያንዳንዳችን እንደ ፓርቲ ከስመን ትልቅ ሪሊ አገራዊ የሆኑ ትላልቅ ፓርቲዎች ይቋቋሙ በሚለው ላይ የሚስማሙ ኃይሎች በደንብ እየወጡ ነው። ውይይቶች እየተደረጉ ነው። ወደዛ እየተሄደ ነው። ምን ያህሎቹን እያካተተ ይሄዳል፣ በዚህ መልክ ምን ያህል ስብስቦች ይፈጠራሉ የሚለው ገና የምናየው፣ ግን እስካሁን ካደረግናቸው ውይይቶች ተስፋ የሚሰጡ አካሄዶች አሉ። በምን መልክ መሄድ አለብን? ኢቭን የዚህ አይነት የፓርቲ ምስረታ እንደ ከዚህ በፊቱ መሪዎች ተሰብስበው የሚፈጥሩት ሳይሆን ከስር ጀምሮ የሚዋሃድ ከወረዳ ጀምሮ የሚዋሃድ መሆን እንዳለበት ከተወሰኑት ጋር ስምምነት አድርገናል። እሱን እየሰራንበት።
በጣም አመሰግናለሁ ዶክተር ብርሃኑ።
በጣም አመሰግናለሁ መስራች።
መለስካቸውና እንግዳውን ዶክተር ብርሃኑ እናመሰግናለን። ፕሮፌሰር ብርሃኑ በለውጡ አፍላ ወቅት እዚህና እዚያ የሚታዩት ግጭቶችና የሰላም እጦቱ የሚፈቱባቸው መንገዶች አዲስ መሆናቸውንም አስገንዝበዋል። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ውይይት የነገይቱ ኢትዮጵያ የዛሬ ጎዳናዎች።
የኢትዮጵያ ፖለቲካ ይዞታና ቀጣይ አቅጣጫ ወግ ያለው ፍተሻ የውይይቱ ርዕስ ነው። ሰሙነኛውን አበይት የፖለቲካ ጉዳዮችንና አንደምታ በመዳሰስ የተደረደረው ውይይት የነገይቱን ኢትዮጵያ መዳረሻ መሰረቶችና ከዚያ የሚያደርሱ ጎዳናዎች ጠበቅ አድርጎ ይመረምራል። በሂደቱ የሚታዩትን ፈተናዎችም ይቃኛል። ተወያዮች በዚሁ በዩናይትድ ስቴትስ የኦሃዮ ክፍለ ግዛት የሚገኘው የዴይተን ዩኒቨርሲቲ የፍልስፍና መምህሩ ፕሮፌሰር መሳይ ከበደ፣ ከስቶክሆልም ስዊድን የዋዜማ ሬዲዮ መስፍን ነጋሽ፣ እንዲሁም በስቴት ዩኒቨርሲቲ ኦፍ ኒውዮርክ የድኅረ ምረቃ ፕሮግራም የፍልስፍና ትምህርት በመከታተል ላይ የሚገኘው ሄኖክ የማነ ናቸው። የውይይቱ አዘጋጅና አቅራቢ አሉላ ከበደ ነው። በትላንትናው ምሽት መጨረሻ ካቀረበው ጥያቄ ይነሳል።
መስፍን፣ አንተም አንድ ጽሑፍ ጽፈሃል። ኢትዮጵያ የዲሞክራሲያዊ ሽግግር ፍለጋ፣ ቀደም ብዬ የጠቀስኩት ለተሃድሶና ለሽግግር ዘመን የፍኖተ ካርታ ጥቆማ ብለህ ነጥቦችን ታነሳለህ። መጀመሪያ ባጭሩ ብታስይዘን ይህ የፍኖተ ካርታ ጥቆማ ምን አይነት መሰረታዊ አቅጣጫዎችን መከተል አለባቸው ነው የምትለው?
አዎ፣ በዛ ጽሑፍ ለማሳየት የሞከርኩት በዋናነት አገሪቱ ወዴት እንደምትሄድ በየደረጃውና በየዘርፉ የሆነ አይነት ጥቆማ የሚሰጥ ፍኖተ ካርታ ወይም ሮድ ማፕ ያስፈልገናል። እሱን ለማዘጋጀት ማሰብ መጀመር፣ መነጋገር መጀመር አለብን በየደረጃው የሚል ነው። ምክንያቱም ያኔም ሆነ ዛሬ በዋናነት የምንነጋገረው በየዕለቱ ስለሚወሰዱ እርምጃዎችና እነዛ እርምጃዎች በሚቀጥለው ቀን ሊኖር ስለሚችለው ነገር የሚነግሩን ነገር እንዳለ ነው። ፍኖተ ካርታ በሌለበት እንደዚሁ በየቀኑ እየተደነቅን አመት ሁለት አመት ነው ወይ የምንሄደው? አደገኛ ሳይደለም እንደዛ መሄድ የሚል ነው። እና ጠቅላይ ሚኒስትሩ እንዲሁም በየደረጃው በየክልሉ ያሉት መሪዎች ፍኖተ ካርታቸውን በተወሰነ መልኩ ሁሉንም ዝርዝሩን ላይነግሩን ይችላሉ፣ ግን መቼ የት ጋ እንዴት አይነት ትልልቅ እርምጃዎችን መጠበቅ እንዳለብን ወይም መዳረሻዎችን መጠበቅ እንዳለብን ሊነግሩን ይገባል የሚል ክርክር ነበር ያቀረብኩት። እንግዲህ በእኔ ግምት እስካሁን የተሰማኋል መሰለኝም። ለምሳሌ በቅርብ ሚኒስትሮች የአንድ ገጽ የአንድ አመት እቅዳቸውን በምን ጉዳዮች ላይ እንደሚያተኩሩ አውጥተዋል ተብሎ በጣም በጉጉት ነበረ ያየው። ያ ግን የሚያሳየው ልክ አገሪቱ በተለመደ የአስተዳደርና የአመራር ሂደት ውስጥ እየሄደች እንዳለች ነው። አገሪቱ ያለችበትን የሽግግር ሂደት በተለየ መንገድ የሚያሳይ ነገር አላየሁም። ሌላው ቀርቶ ሚኒስትር መስሪያ ቤቶቹ የየራሳቸውን ፍኖተ ካርታ እንኳን እንዲያዘጋጁ አይጠየቁም። በዛ ዝም ብለው የተሰጡ በጣም ለመለካት የሚያስቸግሩ ግን ሲነበቡ ደስ የሚሉ ግቦች ተቀምጠዋል። አንዳንዶቹ ለመለካት የሚቻሉ ናቸው፣ ሌሎቹ በጭራሽ ሊለኩ የማይችሉ ናቸው። ለእኔ ግን እነዚህ ሚኒስትሮች በቅድሚያ ሊሰጣቸው የሚገባው የቤት ስራ ለሚቀጥለው አንድ አመት የሽግግር ሂደቱን እንዴት እንደምታዳብሩት፣ ምን አይነት አስተዋጽኦ እንደምታበረክቱ እቅድ አቅርቡ ነበረም ለእኔ መሆን ያለበት። ለመጠየቅ የሞከርኩት ይሄን ጉዳይ እንዳይረሳ ነው።
መልካም። ዝርዝሮች አሏቸው ጭብጦችን ታነሳለህ። እንዲህ መሰሉ ጽሁፍ ከተነበበ እንዲያወያይ እንዲያነጋግርም ጭምር ነውና ተስፋ አድርጋለሁ ጽሁፉ እጃቸው የገባ ከአንተ ተቃርነውም ሆነ ደግፈው ይበልጥ የሚወያዩበት እድል ይፈጥራል። የዚህ ውይይት መሰረታችን ግራና ቀኝ ሀሳቦችን ማምጣት ነውና ሄኖክ፣ የሁሉንም ጽሁፎች የማየት እድል ገጥሞህ እንደሆነ ተስፋ አድርጋለሁ። በፕሮፌሰር መሳይ ለረኔ ለፎ የተጻፈውን የመስፍንንም ኢትዮጵያ የዲሞክራሲያዊ ሽግግር ፍለጋን ጨምሮ ደግሞ ወደ ዋናው ጥያቄ እንዝለቅና በእርግጥ ወዴት እየሄድ እንደሆን እናውቃለን ወይ? ካንተን ጀምር ይህን መሰረታዊ ጥያቄ።
አሉላ፣ በቀጥታ ባጭሩ ለመመለስ አናቅም ነው ብለው፣ ግን ከዛ በፊት ፕሮፌሰር መሳይና መስፍን ያነሷቸው ነገሮች ላይ ተጨማሪ ሀሳብ አክዬ እቀጥላለሁ። ፕሮፌሰር መሳይ ሲናገሩ ለረኔ ለፎ በሰጡት ምላሽ ላይ ይሄ ነገር የሽግግር ሂደት አይደለም ወይ? እንደዚህ አይነት ችግሮች በየቦታው እንደሚነሱ፣ የተለያዩ ተቃውሞዎች፣ ግጭቶች እንደሚፈጠሩ የሚታወቅ የሚተነበይ ነገር አይደለም ወይ? ይሄን ነገር ከውጥ ኃይሉ በኃላፊነት መጠየቅ እንዴት ይቻላል ብለዋል። ይህን ቢያንስ በከፊል እስማማበታለሁ። ትክክል ነው። በተለይ እንደኛ ሀገር በጣም ከፍተኛ የሆነ የዘውግ ክፍፍል ህዝብ ለህዝብ ሊያናቁር ሊያጋጩ የሚችሉ ትርክቶች የመገናኛ ብዙሀኑ ሲሰራጭ በነበረበት ሁኔታ እንደዚህ አይነት ነገሮች እንደሚፈጠሩ መጠበቅ ይገባል። እሱ ትክክል ነው። በአንድ በኩል ግን የጠቅላይ ሚኒስትር አብይ አስተዳደር ተጠያቂ የሆነበት ብዬ የማስበው ነገር አለ። መነሻቸው ላይሆን ይችላል፣ መነሻ ሊሆን አይችልም። ራሱ በራሱ ላይ ግጭት ሊቀሰቅስ አይችልም። እርምጃ አወሳሰድ ላይ ግን በጣም ቸልተኝነት እና የመዘግየት አዝማሚያ በጣም ይታያል። በፊት በመጀመሪያ አካባቢ በጣም የተወሳሰቡ ነገሮች ስለሆኑ ያሉት ስልጣኑም በደንብ አልተደላደለም፣ ሙሉ በሙሉ ተቋማቱ ላይ ቁጥጥር የላቸውም ጠቅላይ ሚኒስትሩ፣ በዚህ ምክንያት ሊሆን ይችላል የሚል አስተሳሰብ ነበረ። በኋላ ላይ ግን አዲስ አበባ ውስጥ የተደረገውን ሰልፍ እና ከዛ በኋላ የተወሰደውን እርምጃ ካየው በኋላ ያ ግምቴ ትክክል እንዳልሆነ ነው የተረዳሁት። እርምጃ መውሰድ ሲፈልግ የጠቅላይ ሚኒስትር አብይ አስተዳደር እርምጃ ይወስዳል። ያለ አግባብ ዜጎችን አስሮ የፍርድ ቤት ሳይቀርቡ ለወራት እስከ ማሰር የሚደርስ በዛ መነጽር ሳየው በየአካባቢው ለሚነሱ ግጭቶች ሁሉ በበቂ ሁኔታ መልስ መስጠት ባይችል እንኳን መልስ መስጠት የሚችልባቸው ሁኔታዎች ነበሩ። እነዛን ማድረግ አልቻለም እና መንግስት በቃ አሁን ህግ እና ስርዓት የለም ለሚለው አስተሳሰብ እና ለከፍተኛ የሆነ የጦር መሳሪያ ኮንትሮባንድ ዝውውር አስተዋጽኦ አድርጓል የሚል ሀሳብ አለ። ያ ማለት ሙሉ በሙሉ ለሁሉም ነገር ተጠያቂ ነው ማለት አይደለም፣ ግን ከዛ አንጻር ስናየው የጠቅላይ ሚኒስትሩ አስተዳደር ኃላፊነት መውሰድ አለበት የሚል አነሳለሁ። መስፍን ያነሳው ላይ የመስፍንን ጽሁፍ አንብቤዋለሁ። ጥሩ ጽሁፍ ነው። መስፍን አሁን ያነሳውን ነገር ሲያነሳ እኔ ልዩነት ነበረኝ ያለኝ፣ ምክንያቱም ጠቅላይ ሚኒስትሩ ስልጣናቸው ምን ድረስ እንደሆነ አይታወቅም፣ ገና አልተደላደሉም፣ ብዙ ነገሮች ግልጽ አልሆኑም። ስለዚህ ሁሉንም ነገር በማናቅበት ሁኔታ እና ቁጥጥር በሌለ ምን ያህል ስልጣንና አቅም እንዳላቸው በማናቅበት ሁኔታ እንደዚህ አይነት ዝርዝር የአፈጻጸም መመሪያ እንዲያወጡ ወይም ፍኖተ ካርታ መስፍን እንደሚለው እንዲያወጡ መጠበቅ አስቸጋሪ ይመስለኛል የሚል አስተሳሰብ ነበር። አሁን ከመስፍን ጋር ለመስማማት ተገድጃለሁ። ቢያንስ ማድረግ የሚችሏቸውን ነገሮች እያደረጉ አይደለም ብዬ ገምታለሁ። ለምሳሌ ምርጫን በተመለከተ የምርጫ ቦርድ የምርጫ ህጉ ይቀየራል፣ ከተቃዋሚ ፓርቲዎች እና ከሚመለከታቸው አካላት ጋር በመወያየት እንዲሻሻል ይደረጋል፣ ምርጫ ቦርዱ ራሱ እንደገና ይዋቀራል የሚል ተስፋ ሰጥተው ነበር ጠቅላይ ሚኒስትሩ ባለፈው ሳምንት።
የሄኖክ አስተያየትም ሆነ ሰፊ ውይይት በነገው ምሽት ይቀጥላል። አድማጮች፣ በእኛ በኩል ሰላም፣ ደህና አደሩ።
አሁን የትግርኛ ፕሮግራም ይቀጥላል። ሰላም፣ ደህና አደሩ። Thank you.